Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው ዝግጅታችን። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዟችን በኢትዮጵያ የቀዶ ጥገና ሕክምና ሙያተኞችን ሮሮ ይዘናል።
ለህብረተሰቡ ደርሰንለታል። ወራት አንድ ሐኪም አንድ ስፔሻሊስት ሐኪም ግን ከዛ ቦታ ሊቀመጥለት አይችልም። እኛ ዜን የትም ስለማንንቀሳቀስለት ከዛም እኛን ርቴን ለማድረግ ማስተማርን አማራጭ አልወሰደውም መንግስት ነው።
ተከታዩ ዘገባችን ደግሞ የቪኦኤ አዲስ ጥናታዊ ፊልምን ይመለከታል።
There is no amount of money that would take away what children have seen. Children who watched their parents killed. There is no amount of money we spend.
ልጆቹ ያሳለፉትን ጥቃት ምን ያህል ገንዘብ ቢኖር እንኳን ከአእምሯቸው ማጥፋት አንችልም። ወላጆቻቸው ሲገደሉ ባይናቸው ያዩናቸው። በርካታ ገንዘብ ብናፈስ እንኳን ባሏ ከፊቷ ባሰቃቂ ሁኔታ ሲገደል ያየችን ሴት በቀላሉ በቃ እርሹ ለማለት በጣም ይከብዳል።
የኢትዮጵያ የፊልም ኢንዱስትሪ ስኬትና ፈተናዎችን የሚያስረዳን በስራው የተሰማራውን ኤልያስ ወሰኔን በጋቢና አሳፍረናል።
ፊልም የውጭ ምንዛሬ ማምጣት፣ ዶላር ማስገባት ይችላል። ፊልም ማህበረሰብን ማነጽ ይችላል። ፊልም ልዩነቶችን ማጥበብ ይችላል። ፊልም ትውልድን መገንባት ይችላል። እና እነኚህ ነገሮች እስከዛሬ ድረስ ትኩረት ሳይሰጣቸው ቀርተዋል።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በሙስና ክስ 208 ሰዎችን በቁጥጥር ስር እንዳዋለ የገለጸው የሳውዲ አረቢያ ጠቅላይ አቃቤ ሕግ ባለፉት ብዙ ዓመታት ከ 100 ቢሊዮን ዶላርስ በላይ መዘረፉን አስታወቀ። ባለፉት 3 ዓመታት ባካሄድነው ምርመራ መሰረት ቢያንስ 100 ቢሊዮን ዶላርስ ተመንትፏል ይላል ከመንግስቱ የወጣው መግለጫ። አቃቢ ሕግ ሳውድ አልሞጀብ ዛሬ ሐሙስ እንዳስታወቁት ከታሰሩት 208 ሰዎች መካከል 7ቱ ክስ ሳይመሰረትባቸው የተለቀቁ ሲሆን 201 ተጠርጣሪዎች ግን አሁንም እንደታሰሩ ናቸው። መንግስትም ወደ 1700 የባንክ አካውንቶችን መዝጋቱን አስታውቋል። የመንግስቱ ተቺዎች ግን የተያዘው የሙስና ክስ ከ32 ዓመቱ አልጋወራሽ ልዑል መሐመድ ቢን ሳልማን ጋር የማይስማሙትን ከፍተኛ ባለስልጣናት ለማስወገድ የተያዘ ዘመቻ ነው ይላሉ።
የቡሩንዲ መንግስት እንደ አውሮፓውያን አቆጣጠር በሚያዝያ 2015 እና በጥቅምት 2017 መካከል ባለው ጊዜ በፖለቲካ ተቃዋሚዎቹ ላይ ፈጽሟል የተባለው የጦር ወንጀል አቃቢያን ሕግ ምርመራቸውን መጀመር እንደሚችሉ ዓለም አቀፉ የወንጀል ችሎት ዛሬ ሐሙስ አስታወቀ። በሰብአዊ ፍጡራን ላይ ደረሰ የተባለውን የወንጀል ምርመራ ለመቀጠል በቂና ምክንያታዊ የሆኑ መሰረቶች እንዳሉ ዳኞቹ ይፋ ባደረጉት መግለጫ አስታውቀዋል። አስገድዶ መድፈር፣ ግድያ፣ ሰቆቃና እንግልት በተቀላቀለው የወንጀል ድርጊት ከ1000 በላይ ሰዎች ተገድለዋል። ከ40000 ሰው በላይ ደግሞ ከቦታቸው ተፈናቅለዋል።
ፕሬዚደንት ዶናልድ ትራምፕ የቻይናው መሪ ሺ ጂንፒንግ በቤጂንግ ውስጥ ከተወያዩ በኋላ ሰሜን ኮሪያን በሚመለከት ጉዳይ ሁለቱ መሪዎች የሐሳብ ልዩነት እንደሌላቸው የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን አስታወቁ። ከፕሬዚዳንት ትራምፕ ጋር ቻይና የሚገኙት ቴለርሰን ዛሬ ሐሙስ ለጋዜጠኞች በሰጡት ቃል ሁለቱ መሪዎች በሰሜን ኮሪያ ጉዳይ ተጨማሪ በሰብአዊ መብት ጥበቃና ደቡብ ቻይና ውስጥ ባለው የማሪታይም ውዝግብ ግልጽ ውይይት ማካሄዳቸው ታውቋል።
የዩናይትድ ስቴትስና ቻይና የሩቅ ምስራቅ እስያን አካባቢ ነፍሰ ገዳይ ካሉት የደቡብ ኮሪያ አገዛዝ ተባብረው ነጻ እንዲያወጡ ፕሬዚዳንት ዶናልድ ትራምፕ ቤጂንግ ላይ ጥሪ አስተላልፈዋል። የዩናይትድ ስቴትስ ዲሞክራቶች ከትላንት በስቲያ በተካሄዱ የአገረ ገዢዎች ምርጫዎች ተደራራቢ ድሎች እየፈነደቁም ናቸው። በሚኒሶታና በዋሽንግተን ግዛት ቶች የአካባቢ ስልጣናት ቢሮዎች 4 ሶማሌ አሜሪካውያን አሸንፈዋል። የትላንት ምርጫ ውጤቶች ለዲሞክራቶቹ የድል ጎርፍ በመሆኑ ሪፐብሊካኑ ዶናልድ ትራምፕ የዩናይትድ ስቴትስ 45ኛው ፕሬዚዳንት ሆነው ከተመረጡ ልክ አንድ ዓመት ሲሞላቸው ነው ይህ ድል የተሰማው።
በስተመጨረሻም ወሳኝ በሆነ የጦር መሳሪያ ቁጥጥር ስምምነት ውስጥ ሩሲያን ለማካተት የኔቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት መከላከያ ሚኒስትሮች እየመከሩ መሆናቸውን የዩናይትድ ስቴትሱ መከላከያ ሚኒስትር ጂም ማቲስ አስታወቁ። ለምሽቱ ያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በእናቶች ሞት ቅነሳ ከፍተኛ አስተዋጽኦ ካበረከቱ በኋላ ሙያቸውንና ራሳቸውን ለማሳደግ የሚችሉበት ከፍተኛ ትምህርት እንዳያገኙ መከልከላቸውን፣ ይህንን ለማድረግ የሚያስችል የትምህርት ክፍል እንደሌለም በኢትዮጵያ የተቀናጀ የድንገተኛ ቀዶ ጥገና ባለሙያዎች ተናገሩ። የጤና ጥበቃ ሚኒስቴር መስሪያ ቤቶች ሚኒስትሮቹ በተቀያየሩ ቁጥር የተገባላቸው ቃል እንደታጠፈም ተናግረዋል። ይህንን ጉዳይ አስመልክታ ጽዮን ግርማ በተለያዩ አካባቢዎች በስራው ላይ የተሰማሩ ሰዎችን አነጋግራ ተከታዩን ይዛለች።
አቶ መለስ ታከለ በኢትዮጵያ የተቀናጀ ድንገተኛ ቀዶ ሕክምና ሙያተኞች ማህበር ፕሬዝዳንት ናቸው። ወደ ሙያው የገቡት በ2001 ዓ.ም በቀድሞ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም የእናቶችን ሞት ለመቀነስ በተነደፈ ፕሮግራም አማካኝነት እንደሆነ ይናገራሉ። የእናቶች ሞት ቁጥር በኢትዮጵያ ከፍተኛ መሆን በዓለም ተጠቃሽ አድርጓት በነበረበት ጊዜ የተጀመረ ፕሮግራም ነው። በወቅቱ የእናቶች ሞት በየጊዜው እየጨመረ የመጣው የሰለጠኑ ባለሙያዎች ገጠር ተመድበው እንዲሰሩ ለማድረግ የህክምና ባለሙያዎች እጥረት በመኖሩ በመጀመሪያ ዲግሪ የተማሩ የጤና መኮንኖችን በሶስት ዓመት ተጨማሪ ትምህርት በሁለተኛ ዲግሪ እንዲመረቁ መደረጉን አቶ መለስ ይናገራሉ። እርሳቸውም በዚህ መሰረት ተምረው በአማራ ክልል የድንገተኛ ቀዶ ጥገና ባለሙያ በመሆን በማገልገል ላይ እንደነበሩ ይናገራሉ። ነገር ግን ይላሉ ቅሬታቸውን ሲጀምሩ፣
የመጀመሪያ ዲግሪ ያላቸው ከሄልዝ ዶክተር ወደ ድንገተኛ ቀዶ ህክምና ሲመጣ ወደፊት ፊውቸር ፓዝ የሚባል ወደፊት አካሄድ ፒኤችዲ ሚሆን ሌላም ሚሆን ስፔሻሊቲ ሚሆን የተሰራለት ነገር ምንም ዲዛይን ወደፊት አቅጣጫ አልተቀመጠለትም ነበረ እና ከመጀመሪያም ጀምሮ ተማሪ እያለን እኔ መቀሌ ዩኒቨርሲቲ ነበርኩ። ከመጀመሪያ ጀምሮ ስንጠይቅ ነበር፣ ይሄ ካሪክለም አንድ ትምህርት ሲዘጋጅ እስከ መጨረሻ መሰላል መዘጋጀት መቻል አለበት እያልን ስንጠይቅ ነበረ እና ያ የትምህርት መሰላል ወደፊት ምንም አልተሰራለትም እያልን እየጠየቅ ነበር። በወቅቱ የጤና ጥበቃ ሚኒስትር የነበሩት ዶክተር ቴድሮስ ነበሩ። እሳቸውም እናንተ ስራችሁን ስሩ፣ ተምራችሁ እንደሚጣችሁ ህብረተሰቡን ታገለግላላችሁ፣ ፕሮሚስ ግቡልኝ፣ ከሁለት አመት በኋላ በቃ እናንተን ወደ ትምህርት አስገባችኋለሁ። ለእናንተ የሚመስ ደግሞ ይሄ አዲስ እንደመሆኑ መጠን አሁንም አዲስ ካሪክለም ነው፣ የሪኖቬት ተደርጎ ወደፊት ትማራላችሁ ብለው ቃል ገቡልን። በዛ መሰረት ሁሉም እየገባ ይህን ትምህርት ተማረ። በገጠሪቱ ቦታ ተመድቦ ሁሉንም መጠየቅ ይቻላል። አገልግሎት እየሰጡ ያሉ ባለሙያዎች ይህንን ትምህርት እስካሁን ካሪክለም ሳይሰራላቸው ያው በዛ ሙያ ብቻ ተገድበው ወደፊት ምንም አይነት ትምህርት የተዘጋጀላችሁ የለም፣ ይሄ በቂያችን ነው ማስተርስ ተብሎ ተገድበው እየሰሩ ነው ያሉት።
አቶ መለስ በዚህ ሙያ የሰለጠኑ ባለሙያዎች ቁጥር 680 እንደሚደርስ ገልጸው እርሳቸው በሚመሩት ማህበር ውስጥ ደግሞ ወደ 350 የሚሆኑ ባለሙያዎች ተመዝግበው እንደሚገኙ ይናገራሉ። ቅሬታው ሁሉንም ባለሙያዎች ይወክላል ብለዋል። በኦሮሚያ ክልል በቡኖ በደሌ ዞን በደሌ ሆስፒታል ውስጥ የድንገተኛ ቀዶ ጥገና ባለሙያ የሆኑት አቶ አለማየሁ አበግዜር በያለንበት ቦታ ለሕዝብ ያበረከትነው አስተዋጽኦ ከፍተኛ ነው ይላሉ።
እንደ አገሪቷ ለውጥ አምጥተናል። በተለይ በገጠሪቱ ኢትዮጵያ ስፔሻሊስቶች በሌሉበት ሁኔታ አብዛኞቹን እናቶች በደም መፍሰስ በኦፕሬሽን መገላገል የሚገባቸው እናቶች በኦፕሬሽን በማገላገል እንዲሁም ደግሞ በተጨማሪ ከመኪና አደጋ በተገናኘ ሌላም ቀዶ ጥገና ስራዎችን እንደነ ትርፍ አንጀት እንደነ አንጀት መታጠፍ ሌሎችም ነገሮች ከአደጋ የተገናኙት ነገሮች ከእናቶች በተጨማሪ ይህን ነው የምንሰራው። በዚህ ስራችን ደግሞ ስፔሻሊ ኢትዮጵያ የምትታወቅበትን የእናቶች ሞት በሚሊዮን ዴቨሎፕመንት ጎል አሳተናል ከሌሎችም ባለሙያዎች ጋር በመሆን ማለት ነው። ይሄ በዓለም የተከበረ ጉዳይ ነው።
አቶ አለማየሁ በወቅቱ የነበሩት ሚኒስትር ዶክተር ቴድሮስ አድሃኖም በቀጣይ አዲስ ስርዓተ ትምህርት ተቀርጾ ትምህርታቸውን የሚቀጥሉበት እድል እንደሚፈጠር ቃል ገብተው የነበረ ቢሆንም ቃላቸውን ሳይፈጽሙ መስሪያ ቤቱን ቀየሩ ይላሉ።
ዶክተር ቴድሮስ አድሃኖም ወደ ውጭ ጉዳይ ሚኒስቴር በተዛወሩበት ጊዜ ቀጥለው የመጡት ዶክተር ተብራን አድማሱ ነበሩ። ለእሳቸውም ጉዳይን በተደጋጋሚ አስረድተን በመጨረሻ ይሄ ሙያ ለውጥ እንዳመጣ፣ የእናቶችን ሞት እንደቀነሰ፣ ለሀገሪቷም ጠቀሜታ እንዳለው በደንብ ከታመነበት በኋላ ካመኑና ውጤቱም ደግሞ ስለታየ ሌሎችም አካሎች ባሉበት ካሪኩለም እንዲዘጋጅልን ተነጋግረን በመጨረሻ አክሳቸውም ጤና ጥበቃ ሚኒስቴር ማምነውበት ይሄ ነገር የአካዳሚክ ኬር ይዘጋይ ተብሎ ብዙ የዩኒቨርሲቲ ምሁራን ኤክስፐርቶች ባሉበት አካዳሚክ ኬር ተዘጋጅቶልን ነበረ። በመጨረሻ ግን አክሳቸውም ያው የነበራቸውን ቦታ ሲለቁ አሁን የገቡት ደግሞ ፕሮፌሰር ይፍሩ ብርሃን ነበሩ እና ለእሳቸውም በተጨማሪ ይሄ ጉዳይ ተጀመረ ጉዳይ ስለሆነ ይህ ጉዳይ እንዲቀጥልልን በሚል በተደጋጋሚ እሳቸው ጋር በማህበሩ ፕሬዚዳንት በኩል ተጠይቆ ነበረ። ነገር ግን ከዛ በኩል ያገኘ ነው መልስ ምንም አመርቂና እኛንም ተስፋ አስቆረጠን ነው የሆነው።
የማህበሩ ፕሬዚዳንት አቶ መለስ ጥያቄያችን ትምህርት ብቻም አልነበረም ይላሉ።
ይህ ጥያቄያችን እንደ ጤና ባለሙያ ይሄ ባለሙያ ከዚህ ሙያ ሲወጣ ይህንን ይሰራል የሚል ስታንዳርድ ራሱ አላስቀመጡለትም። ስታንዳርድ ይውጣልን ሁሉ የሚል ጥያቄም አለ። እያም በተመለከተ ማንኛውም ማስተር ነው እየተከፈለን ያለው። አገልግሎታችን ግን እኛ ይህን ማስተር ዲግሪ ያገኘ ነው 3 ዓመት ከ6 ወር ሶሊድ ተምረን ያገኘ ነው። እንትን ማስተርስ እንደሚታወቀው የሌሎች ግን በ2 ዓመት ባልሞላው ተምረው ነው እንትን። እኛ አሁን ይህን ትምህርት ባለማር ኖሮ ምናልባት ከህብረተሰብ ጤና መጀመሪያ ሄልዶስተር ጤና መኮንን እንደተማርኩ ከዛ ሌላ ማስተር ሰርቪኬ ዝማር ነበረ። አሁን ፒኤችዲ ምናምን እያለ ሂደት አለ ለብላል። ይሄ ግን ምንም ወደየትም እንድንሄድ የሚያደርግ ነገር አለ የሚገድብ ነገር ነው። ገጠር ውስጥ ብቻ ከዛው አገልጋይ ሆነ ታማኝ አገልጋይ እርካሽ አገልጋይ ሆነ እንድትቀር ነው። ምክንያቱም እኛ አሁን ለህብረተሰቡ ደርሰንለታል። ወራስ አንድ ሐኪም አንድ ስፔሻሊስት ሐኪም ግን ከዛ ቦታ ሊቀመጥለት አይችልም። እኛ ግን የትም ስለማንንቀሳቀስለት ከዛም እኛን ርቴ ለማድረግ ማስተማርን አማራጭ አልወሰደውም መንግስት ማለት ነው።
በትግራይ ክልል ኮረም ከተማ ኮረም ሆስፒታል ውስጥ ባለሙያ የሆኑት አቶ ቱማይ አብርሃ ቅሬታቸውን ይዘው ያልሄዱበት የመንግስት መስሪያ ቤት እንደሌለ ይናገራሉ።
ይህን ጉዳይ እስከ ጠቅላይ ሚኒስትሩ ጽህፈት ቤት እስከ ኢህአዴግ ጽህፈት ቤት የክልል ጤና ኃላፊዎችም የክልል መስተዳደር ኃላፊዎችም የደረሰ ጥያቄ ነው። እስካሁን ግን እንደ መንግስት ይህ ነው የሚባል መልስ አልተሰጠውም ላለፉት 8 ዓመታት ማለት ነው።
አያይዘውም የትምህርት እድል ከመነፈጋችን በተጨማሪ ሌሎች ጥቅማ ጥቅሞችም ቀርተውብናል ብለዋል።
ጥቅማ ጥቅም ማለት ለምሳሌ የምደባ ጉዳይ በተመለከተ የምንመደብበት ቦታ አንዳንድ አካባቢዎች ምንድን ነው ያለው የምንመደብበት ቦታ ይለያያል። ለምሳሌ አንድ ቦታ ላይ ምንድነው የተደረገው የማህፀንና ጽንስ ስፔሻሊስት ሐኪሞች ሲመጡ በቀዶ ጥገና በኢንተግሬትድ ኢመርጀንስ ሰርጀሪ ወይም ደግሞ የተቀናጀ ቀዶ ጥገና ሕክምና የተማሩ ሰዎችን ከሆስፒታል ውጡ የማለት ባህሪ አለ አንዳንድ ቦታዎች ላይ። ሌላው ደግሞ ምንድነው ይሄ የተለያዩ የትርፍ ሰዓት ክፍያዎች አሉ። አንድ ሐኪም ቅዳሜና እሁድም ቀንም ሲሰራ የትርፍ ሰዓት ክፍያዎች አሉ። ስለዚህ እንደ ፌደራል መንግስት ያወጣው ፕሮግራም ነበር። ያ ፕሮግራም ግን አንድ ክልል ይተገብረዋል፣ አንድ ክልል ደግሞ አይተገብረውም ማለት ነው። ስለዚህ ለምንድን ነው ብለን በምንጠይቅበት ጊዜ ደግሞ ክልሎች የየራሳቸው የሆነ ፋይናንሳዊ አስተዳደር አላቸው። አንድ ክልል ከፈለገ ይከፍላል፣ ከፈለገ ደግሞ ሰራተኛውን በነጻ ማሰራት ይችላል። ስለዚህ ፌደራል በክልል ባጀት ላይ የሚያገባ ጉዳይ የለም። ጥቅማ ጥቅም በተመለከተ ከአንዱ ክልል ለምሳሌ ትግራይ ክልል ያለው ካረንትሊ ምንድን ነው የእኛ ፕሮግራም በተመለከተ ቶፕ አፕ እና ሀውስ አላዋንስ የሚባል አለ። ለምሳሌ ለጠቅላላ ሐኪም ለጂፒ እየተከፈለ ለስፔሻሊስት ሐኪሞች እየተከፈለ እኛ ደግሞ ቀዶ ጥገና ስራና ሌሎችም የሕክምና ስራዎችን ተክተን እየሰራን እያለ ቶፕ አፕ እና ሀውስ አላዋንስ የሚባለው አይከፈለንም። ለምሳሌ በትግራይ በኩል ማለት ነው። ሶስተኛ ቅሬታችን ምንድን ነው? ፕራይቬት ክሊኒክ ላይ በተመለከተ በኢትዮጵያ ውስጥ ያሉ የስፔሻሊስት ሐኪሞች በትርፍ ሰዓታቸው ክሊኒክ ተፈቅዶላቸው ይሰራሉ። ቅዳሜና እሁድና ማታ የራሳቸው ክሊኒክ ከፍተው በራሳቸው ላይሰንስ ይሰራሉ። የእኛ ፕሮግራም በተመለከተ ግን በፕራይቬት ክሊኒክ ጉዳይ ላይ እንደ መንግስት ምንም አቋምም ምንም መልስ የለውም። ስለዚህ እኛ ባለንበት ትርፍ ጊዜ አልባልታ ቦታ ላይ ከምንውል ህብረተሰቡን በውጭ ለማገልገል የፈለገ የግል ክሊኒክ ላይ መጥቶ የሚታከም ህብረተሰብ እስካለ ድረስ በትርፍ ጊዜያችን የግል ክሊኒክ ከፍተን እንስራ ብንል እንደ መንግስት ዝግ ነው ያደረገው። ስለዚህ ለእናንተ አይፈቀድላችሁም ተብሎ ዝግ ነው ያደረገው ማለት ነው። ስለዚህ ፕሮፌሽናል ላይሰንስን አልተሰጠንም፣ የግል ክሊኒክ እንድንሰራም አይፈቀድልንም። አትማርም ማለት አይችልም አንድ መንግስት። ምክንያቱም ይሄ ፕሮግራም አዋጭ ፕሮግራም ነው። ኢትዮጵያ አዋጭ ፕሮግራም ስለሆነ ነው ሆስፒታሎችን እያስፋፋ እየተጠቀመበት ያለው። ስለዚህ እኛ ደግሞ እንማር ነው ተምረን የተሻለ ለውጥ እናምጣ።
በደቡብ ክልል በወላይታ ዞን በሌ ሆስፒታል ባለሙያ የሆኑት አቶ አብርሃም ዶረና ደግሞ ከሰብአዊ መብቶች አንዱ የሆነው የመማር መብትን ተነፍገናል ብለዋል።
የመማር መብት ማለት የዜግነት መብት ነው እና ሆኖ ግን እኛ ሀገር ሁሉም ሰዎች ሆነ በሌላም ሀገር ሰው መማር እንዳለበት ይታመናል። በእኛ በሀገራችንም ሆነ በሌላም ሀገር እየተማሩ ሰዎች የራሳቸውንም ሀገራቸውንም ይጠቅማል። የተማረ ሰው ለሀገሩም ለራሱም ለቤተሰቡም ይጠቅማል ማለት ነው። ስለዚህ ትምህርት መስመሩ ክፍት መሆን ሲገባው ዝግ መሆኑ አንደኛ በሞራል ተጎድቻለሁ፣ በምሰራው ስራዬ ላይ እንቅፋት ሆኖብኛል። በጣም በሞራል እንዳልሰራ በፊት እንግዲህ በማገለግለው አገልግሎቴ ላይ ደስተኛ እንዳልሆን በምሰራው ስራ ላይ እርካታ እንዳጣ አድርጎኛል። ይህ ደግሞ በተዘዋዋሪ የማገለግለውን ህብረተሰብን የሚጎዳ ይሆናል ማለት ነው። ከዚህም አልፎ ተርፎ ሌላው ሀገራችንን የምትጎዳበት ሁኔታ አለ። ይህንን ሙያ ዘርፍ የተማሩ በኢትዮጵያ ውስጥ በአሁኑ ሰዓት 700 በላይ ባለሙያዎች ይገኛሉ። በየክልሉ በተለያዩ ቦታ ተመድበው በስራ ላይ የሚገኙ ማለት ነው። እነዚህም ሁሉ እንደ ነው የሞራል ጉዳት የደረሰባቸው ናቸው።
ባለሙያዎቹ እነርሱ ሲማሩ ትምህርት ይሰጥ የነበረው በሶስት ዩኒቨርሲቲ እንደነበር ጠቁመው አሁን ግን በ11 ዩኒቨርሲቲዎች ትምህርት በመሰጠት ላይ እንደሆነ ተናግረዋል። ከዚህ ቀደም ሁኔታውን የሚያውቁትም ኃላፊዎች ሆነ አሁን ያሉና የዜጎች ጉዳይ ያሳስበናል የሚሉ ሁሉ ምላሽ እንዲሰጧቸው ይጠይቃሉ። አንድ ባለሙያ ያለምንም መሻሻል እድሜው ሙሉ አንድ ቦታና አንድ ሙያ ላይ እንዲሰራ እንዴት ይገደዳል ሲሉም ይጠይቃሉ። የባለሙያዎቹን ጥያቄ ይዘን የጤና ጥበቃ ሚኒስቴር ሚኒስትር ፕሮፌሰር ይፍሩ ብርሃን፣ ሚኒስትር ዴታው ዶክተር አሚር አማን እና የሚኒስቴር መስሪያ ቤቱ የሰው ኃይል ሀብት ዳይሬክቶሬት ዳይሬክተር ዶክተር ጌታቸው ቶሌራ የእጅ ስልኮች ላይ ለተደጋጋሚ ቀናት ሙከራ አድርገን ነበር። ሁሉንም ማግኘት አስቸጋሪ ሆኖብናል። ነገር ግን ሙከራችንን እንቀጥላለን። ምላሻቸውን እንዳገኘንም ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የምትከታተሉት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ለአመታት በቦኮ ሀራም ታጣቂ ቡድን በተፈጠሩ ሁከቶች በሺዎች የሚቆጠሩ ሞተዋል። በሚሊዮን የሚቆጠሩ ደግሞ ሕይወታቸው በተለያየ መልኩ ተቀይሯል። ናይጄሪያን የሚያህል አንድ ትልቅ ሀገር ወደፊት እንዴት ነው በሰላም የሚጓዘው? በቅርቡ የቪኦኤና እንደዚሁም ክሪኤቲቭ አሶሺየትስ ኢንተርናሽናል የተባለ ድርጅት የተዘጋጀው ጥናታዊ ፊልም በቪዲዮ ዘገባውን ማርያማ ዲያሎ አጠናቅራለች። ዘገባውን ደግሞ መስታወት አረጋው ይዛለች።
በአሜሪካ ድምጽ ሬዲዮ የተዘጋጀው ቦኮ ሀራም ጆርኒ ፍሮም ኢቪል የተሰኘው ጥናታዊ ፊልም ከመታየቱ አስቀድሞ የዩናይትድ ስቴትስ የሰላም ኢንስቲትዩት ተወካይ የፊልሙ አዘጋጆችና ተሳታፊዎች ይህ ታሪክ ለዓለም ለምን መታየት እንደሚገባው ለታዳሚው ገልጸዋል። የአሜሪካ ድምጿ ቤት መንደልሰን ፊልሙን ካዘጋጁት መካከል አንዷ ናት።
Why did we make this film? What was the reason that we made this? And it's because we want people like you to be here to be talking about the situation.
ለምን ይህን ፊልም ሰራን? ምክንያታችን የነበረው እንደናንተ ያሉ ሰዎች ያለውን ሁኔታ በግልጽ እንዲመለከቱና እንዲረዱት በዛ ያለውን ሁኔታ አስመልክቶ ውይይት እንዲጀመርና ሰዎች ግንዛቤ አግኝተው የለውጥ እንቅስቃሴ አካል እንዲሆኑ በማሰብ ነው።
የፊልም ስራው የተጀመረው የአሜሪካን ድምጽ ጋዜጠኛ ኢብራሂም አህመድ የቦኮ ሐራም አማጽያን የቀረጹትን የ18 ሰዓት ቪዲዮ በእጁ ካስገባ በኋላ ነው። አስቀድሞ ተከታታይ ዘገባዎችን ማቅረብም ጀመረ።
He shot the videos for their own propaganda purpose, but most of the videos we saw are videos that Boko Haram never
እነዚህ ቪዲዮዎች የቡድኑ አባላት የራሳቸውን ፕሮፓጋንዳ ለማሰራጨት ሲሉ የቀረጿቸው ናቸው። የቦኮ ሐራም አማጽያን እነዚህን ቀረጻዎች ያከናወኑት ግን ለህዝብ እይታ ይቀርባሉ ብለው አስበዋል ነበር።
እነዚህ እስላማዊ ነን ብለው ራሳቸውን የሚጠሩ ቡድኖች ሌሎች ሙስሊሞችን እንዴት እንደሚያሰቃዩ፣ ባሰቃቂ ሁኔታ እንደሚደበድቡና አልፎም እንደሚገድሉ፣ ምን ያህል አካባቢውን በኃይል እንደተቆጣጠሩት ጭምር ቪዲዮ ያሳያል። ቡድኑን የተቀላቀሉ ህጻናት ያላቸውን ተሳትፎና የየዕለት የልጅነት ህይወታቸውንም ይዳስሳል። በኪሾምበሬ የቦኮ ሐራም ሴት ልጆቻችን ይመለሱልን ብሪንግ ባክ አወር ገርልስ የተባለው እንቅስቃሴ ውስጥ ከተሳተፉት መካከል አንዷ ናት። ይህንን ጥናታዊ ፊልም ስትመለከት ልቧ በእጅጉ እንደተሰበረ ትናገራለች።
There is no amount of money that would take away what children have seen. Children who watch their parents killed. There is no amount of money we spend.
ልጆቹ ያሳለፉትን ጥቃት ምን ያህል ገንዘብ ቢኖር እንኳን ከአእምሯቸው ማጥፋት አንችልም። ወላጆቻቸው ሲገደሉ ባይናቸው ያዩናቸው። በርካታ ገንዘብ ብናፈስ እንኳ ባሏ ከፊቷ ባሰቃቂ ሁኔታ ሲገደል ያየችን ሴት በቀላሉ በቃ እርሹ ለማለት በጣም ይከብዳል።
በጥናታዊ ፊልሙ ከጥቃቱ የተረፉ ሰዎችን ህይወትም ለማሳየት ተሞክሯል የምትለው ደግሞ የፎቶግራፍ ባለሙያዋ ፋቲ አቡበከር ናት።
I was in medical college at the time Boko Haram was wreaking havoc in the community. The leader Mohammed Yusuf had just, you know,
ቦኮ ሐራም የጥፋት እንቅስቃሴውን ሲጀምር የህክምና ትምርቴን እየተከታተልኩ ነበር። ቡድኑን የሚመራው መሐመድ ይሱፍ ለህብረተሰቡ ንግግር የሚያደርገው ከመኖሪያ ቤቱ 3 ደቂቃ ርቆ ነበር። እናም ችግሩ ሲጠነሰስ ሁላችንም በቅርበት አይተነዋል። ያን ሁሉ አልፌ ዛሬ ከእናንተ መሃል ከተገኘው ሌሎች ሰዎችም እንዲሁ መልሰው ይቋቋማሉ የሚለውን ተስፋ ያጠናክራል።
አቡበከር ባነሳቻቸው ፎቶግራፎች አማካኝነት በቦኮ ሐራም ሰሜን ምስራቅ የናይጄሪያው አካባቢ ምን ያህል አደገኛ እንደሆነ ለውጭ ዓለም መናገር ትፈልጋለች። አሁንም በመከራ ውስጥ በርካታ ሰዎች በአካባቢው እየኖሩ እንደሆነ ማሳየት ትፈልጋለች። ብዙዎቹ ከተነጠሏቸውና ከታገቱ ቤተሰቦቻቸው ጋር ለመተያየት ያላቸውን ጉጉት ለማሳየት ሞክራለች። ታግተው የሚገኙት የቺክቦክስ ሴቶች አንዳቸውም ሳይቀሩ ካልተለቀቁ በቡድኖቹ መካከል የሚደረገው ጦርነት ይቀጥላል። አለመስማማቱ ከቀጠለ ከቀያቸው የተፈናቀሉትም ዜጎች ወደ መኖሪያቸው የመመለስ እድላቸው በጣም የመነመነ ነው። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። የኢትዮጵያ የፊልም ኢንዱስትሪ በተለይ በመስፋፋት ላይ ያሉ የቴሌቪዥን ጣቢያዎችና ለፊልም ሰሪዎች የሚፈጥሩት እድልና ፈተናዎች ዙሪያ በስራው የተሰማራውን ኤልያስ ወሰኔልህን አነጋግረናል። ከሱራፌል ሽፈራው ዲጄ ፋትሱ ጋር የነበረው ቆይታ ሙሉን ፌስቡክ አት ቪኦኤ አማሃሪክ ላይ በሳምንቱ መጨረሻ ላይ ታገኙታላችሁ። ለዛሬ ጋቢና የሚከተለውን አድምጡ።
ስሜ ኤልያስ ወሰኔልህ ይባላል። የተወለድኩት አዲስ አበባ ነው። አሁን የተሰማራውበት ሙያ አንድ የግል ንግድና ከዛው ተረፈ ደግሞ ከልጅነት ጀምሮ አዘውትሮ የነበረው የኪነ ጥበብ ስራ አለ። የኪነ ጥበብ ስራው አብዛኛው በትወና ላይ የሚያተኩር ነው። ትወና ውስጥ የገባሁት እውነቱን ለመናገር እንደዚህ ነው ለማለት ይከብደኛል። ቀስ በቀስ ነው የገባሁት። ገና ከኤሌመንተሪ ከስድስተኛ ክፍል ጀምሮ ዝም ብሎ በትምህርት ቤት ውስጥ እንቅስቃሴ እናደርግ ነበረ። ከዛ በኋላ በጣም ማስታወስ በ86 ዓመተ ምህረት ሉሲ የቲያትር ክበብ የሚባል ክበብ ነበረ ወደ አባኮራን ሰፈር እና እዛ ግማሽ ቀን እየተማርን ግማሽ ቀን እዛ ቲያትር ለመስራት እንሄድ ነበረ። ከዛን ጊዜ ጀምሮ ነው መስራት የጀመርኩት። የመጀመሪያውንም የቴሌቪዥን ድራማ ትንሽ የጭውውት የሰራሁት እዛ 1986 የፋሲካ በዓልን ለማክበር በተደረገ የበዓል ዝግጅት ላይ ነው ማስታወሰው። ከዛ በኋላ ከሰው ጋር የተዋወቅኩትኝ መጀመሪያ የአይኔ አበባ የሚለው ድራማ ይመስለኛል። ከዛ በፊት የሰሯቸው አሉ አጫጭር ድራማዎች፣ ግን በይበልጥ ያሳወቀኝ የአይኔ አበባ የሚል ተከታታይ የቴሌቪዥን ድራማ በኢትዮጵያ ቴሌቪዥን ይታይ ነበረ። እነ እንግዳ ዘር የነበሩበት ከነ ዘላለም ጋር እና እሱ ላይ ነው በደንብ ሰው ውስጥ የገባሁት ይያስባለሁ። ከዛ በመከተል ሰው ለሰው አሁን ደግሞ እየሰራሁት ያለሁት ወላፈናል ቴሌቪዥን ድራማዎች አመጣጣቸውን ስናያቸው የረጅም ጊዜ እድሜ ያላቸው ማውነኝ ተከታታይ ወይም ቲቪ ሲሪስ የምንላቸው አይነት ባህር ያላቸው የቴሌቪዥን ድራማዎች ኢትዮጵያ ውስጥ ገና አጭር ጊዜ ነው የተጀመሩት። ቀደም ሲል የተጀመሩት ምናልባት ሄዱ ቢባሉ በጣም ወደ 6 ወር 3 ወር በጣም ሄዱ ካልሆነ በስተቀር እነዚህ አመታትን የተሻገሩ ተከታታይ የቴሌቪዥን ድራማዎችን ገና እየተዋወቅናቸው ነው። እንደሌላው ዓለም 20 30 አመት የቆዩ ድራማዎችም አሉ። እኛ ሀገር ግን ገና አዲስ ነው እና ሰው አዲስ ከመሆኑ ነው ሳይአልቅም ወይ እንዴት ነው መጨረሻው እንዴት ነው ምናምን ይያለ የመሰላችሁት ነገር ያሳያል። እዛ ላይ ያው ታሪኩን የማጣፈጥና ሰው የበለጠ የጓጓ እንዲሄድ የማድረግ ችግር ይኖራል። ተከታታይ የቴሌቪዥን ድራማ ለእንደኛ ላለ ብዙሃነት ወይም ደግሞ ብዙነት ላለው ማህበረሰብ በጣም አስፈላጊ ነገር ነው ብዬ አስባለሁ። ምክንያቱም ከመዝናናት ባለፈም ብዙ አስተማሪና ገንቢ የሆኑ ነገሮች ሊካሄዱበት ይችላሉ። በዛ ላይ በተለይ ሙያተኛውም ህዝቡን በደንብ እገዛ ቢያደርግ ጥሩ ውጤት ጥሩ ለውጥ ሊያመጣ የሚችል ነገር ይመስለኛል። ትልቁ ነገር መንግስት ጋር ያለ ይመስለኛል። መንግስት ለዚህ ኢንዱስትሪ ትኩረት አልሰጠም። የፊልም ኢንዱስትሪውን ወይም የኪነ ጥበብ ሙያውን የሚያዳክሙ የሚመስሉ እንቅስቃሴዎች ይካሄዳሉ ከመንግስት አንፃር። ይሄ ነገር ግን ለሀገር ጠቃሚ መሆኑ ቢታሰብበት በጣም ጠቃሚ ነው፣ በጣም አስፈላጊ ነው። ምክንያቱም ፊልም የውጭ ምንዛሬ ማምጣት ይችላል፣ ዶላር ማስገባት ይችላል። ፊልም ማህበረሰብን ማነጽ ይችላል። ፊልም ልዩነቶችን ማጥበብ ይችላል። ፊልም ትውልድን መገንባት ይችላል። እና እነኚህ ነገሮች እስከዛሬ ድረስ ትኩረት ሳይሰጣቸው ቀርተዋል። ተጽዕኖ መፍጠር የምንችልበት አንዱ መንገድ ይመስለኛል። አሁን ምስራቅ አፍሪካ ላይ የበላይነትን ለማግኘት መንግስት እየሞከረ ያለበት ነገር ላይ የፊልሙን ኢንዱስትሪ ቢጠቀምበት የበለጠ ጠቃሚ ሊያደርገው ይችላል። ኢትዮጵያ ውስጥ ያለውን የማህበረሰብ አንድነት ፊልሙን ቢጠቀምበት የበለጠ ጠቃሚ ሊያደርገው ይችላል። የስራ መነቃቃትን ለመፍጠር ሊጠቀምበት ይችላል እና ወጣት ጀግኖችን ለመፍጠር ሊጠቀምበት ይችላል እና ይሄ በደንብ ትኩረት ቢሰጠው ተገቢ ነው እላለሁ። እና ሙያተኛው ትልቁ ችግር እርስ በራሱ የመተጋገዝ ወይም የመደጋገፍ ነገር አይታይም። መደጋገፍ ብንችል የበለጠ ልንሰራ እንችላለን። አሁን ለምሳሌ ብዙዎቹ የፊልም ፕሮዲውሰሮች የራሳቸው ሲኒማ ቤቶች አሏቸው። ምቺዝ በጣም ትክክል ያለው ነገር ይመስለኛል። ምክንያቱም እንደዛ ከሆነ ፊልሙ ያድጋል ብዬ አላስብም። ሙያተኛው ከዛ ይልቅ አሁን ነኝ ፊልም ፕሮዲውሰሮች ሲኒማ ቤት ከሚከፍቱ ይልቅ የፊልም ዲስትሪቢዩተር ካምፓኒ ቢያቋቁሙና በመላ ሀገሪቱ በእኩል ሰዓት በእኩል ወቅት ፊልሙ በጥንቃቄ ሴኩር በሆነ መንገድ መታየት የሚችልበትን ነገር ቢፈጥሩ ለራሳቸውም ለሌላውም ሙያተኛ በጣም ጠቃሚ የሆነ ስራ ይሰራሉ። ፊልሞች አሰራር ላይ ክፍተቶች አሉ። በእውነት ሙያተኞች ላይ ያሉ ክፍተቶች አሉ። አብዛኛው ክፍተቶችን ከፋይናንሻል ችግር ጋር አገናኘዋለሁ። ገንዘብ ቢኖርህ ይህን ሙያተኞችን ከውጭ አምጥተህ እነሱን ከፍለህ ከስር ከስር እያስተማርክ የራስን ዜጋ መቀጠል ትችላለህ። ያንን ለማድረግ ግን በጣም ኮስቱ ሀይ ነው። እኔ ከውጭ ሀገር በመጡ ፊልሞች ላይ የማንዴላ ታሪክ ማንዴላ ስገን የሚል ከሳውዝ አፍሪካ የመጡ ሰዎች ዳይሬክተሩ ይመስለኛል ከሆሊውድ ነው። እዛ ላይ ተሳትፌ ነበረ የማንዴላ አሰልጣኝ ሆኜ እና እዛ የሚሰራበትን ፊልም መንገድ አይቼ እኛ እዛ ለመድረስ በጣም ብዙ ዓመታት እንደሚቀረን ተገንዝቤያለሁ። ሳይታክል ሳይሰለች ከነስተታችን ከነድክመታችን ስራችን እየተመለከተ በየቦታው አድናቆት የሚያቀርብልን የኢትዮጵያ ሕዝብ ተመልካች በጣም አመሰግናለሁ። በቀጣይ ደግሞ እናንተ ያገዛችሁን ብዙ ነገሮችን መስራት ፈልጋለሁ። እንድትተባበሩን እንፈልጋለን። እግዚአብሔር ይስጥልኝ። አመሰግናለሁ።
እንግዲህ የዛሬው የጋቢና ጉዟችን በዚህ ወደ መጠናቀቁ ነው።
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ሁልጊዜ እንቀበላለን። ሃሽታግ ጋቢና ቪኦኤን በመጠቀም በፌስቡክም በትዊተርም አስተያየቶቻችሁን አድረሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቢል ያበሮ ነው። ከጋቢና ዲጄ ፋትሱ እንደዚሁም ደግሞ ከጀስትን ጋር በመሆን እንሰናበታለን። መልካም ምሽት።
መልካም ምሽት na tv spekahedaleu temo ke kwa le no pialeu
ናቲቢ መለሳለው ደሞ ከፍዋሌ